Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። እኔ አስጥለን እንደምን አምሽታችኋል የተከበራችሁ አድማጮች። የዕለተ ቅዳሜ መጋቢት 4 2013 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። ካለም ዙሪያ በተጠናቀሩ ዜናዎች እንጀምርና ለጥያቄው መልስ ፕሮግራማችንን እናስከትላለን።
እኛ ያለ ነው ይሄ ጉዳይ በተለይ በታሪክና በርዕስ ጉዳይ ሲመጣ ለትግራይ በጣም የተመቸ ነው። ግን አሁን ድንገት መከላከያ በገባው ምክንያት ተደርጎ ከያዝኩት መሬት አልወጣም ማለት ጦርነት ማወጅ ነው፣ መፍትሄ አይሆንም።
እነዚህ ቦታዎች በተለይ ወልቃይት ከ1973 ጀምሮ ህወሓት በጉልበት ነው የያዘው። በጉልበት ገብቶ ለአርባ ዓመታት ያክል እስካሁን ድረስ ይዞ አማርኛ ተናጋሪውን አማራውን ማህበረሰብ ኤትኒክ ክሊንሲንግ እና ጄኖሳይድ አውጆ ከአካባቢ የማጽዳት ስራ ነው ሲሰራ የቆየ።
ቀደም ብሎ የሰማችኋቸው የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው። ቀጥሎ የሰማችኋቸው ደግሞ የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው። ከዜና በኋላ ለጥያቄዎቻችሁ መልስ ይሰጣሉ። የባህር ዳር ነዋሪዎች የዋጋ ንረቱ እጅጉን አስቸግሮናል ብለዋል። ዘገባ ይኖረናል። ከጣይቱ የባህልና የትምህርት ማዕከል መስራች ከዓለም ፀሐይ ወዳጆ ጋር በአዲስ አበባ የተደረገ ቆይታም ይዘናል። አብራችሁን እስከ አራት ሰዓት ድረስ እንድታመሹ ከአክብሮት ጋር እንጋብዛችኋለን። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። ከዜና በኋላ ተመልሰን እንገናኛለን። መልካም ቆይታ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ በሀገር አቀፍ ደረጃ የኮቪድ-19 ክትባት መስጠት ጀመረች። የማስጀመሪያውን ስነ ስርዓት የተከታተለችው ፀሐይ ዳምጠው አጭር ዘገባ ይዛለች።
ክትባቱ ለጤና ባለሙያዎችና ለጤና ተቋማት ሰራተኞች ስትሰጥ በኤካ ኮተቤ ሆስፒታል ተገኝቼ ለማየት ችያለሁ። በሀገር አቀፍ ደረጃም የተጀመረው በዚሁ በኤካ ኮተቤ የኮቪድ-19 የሕክምና ማዕከል ነው። በመርሃ ግብሩ ላይ የተገኙት የጤና ሚኒስትር ዴታ ዶክተር ደረጀ ዱጉማ ባስተላለፉት መልእክት እንዲህ ብለዋል።
መጪው ዓመት 2014 እስከ ታህሳስ 30 ድረስ የህብረተሰባችን 20% ይህንን የክትባት አገልግሎት እንዲያገኙ የተጀመረው ፕሮግራም ተጠናክሮ የሚቀጥል መሆኑን በዚሁ እያበሰርኩኝ፣ በተለይ ደግሞ ይበልጥ ተጋላጭ የሆኑ ፊት ለፊት በየቀኑ ከዚህ ወረርሽኝ ጋር የምታገሉትን ጤና ባለሙያዎቻችን፣ ሌሎችም ደግሞ ተጓዳኝ ሕክምና የሚያስፈልጋቸውን በሽታ ያለባቸውን ሰዎች፣ እድሜያቸው የገፋ የህብረተሰባችን ክፍሎች እና ሌሎችም ቅድሚያ ለሚሰጣቸው በቅደም ተከተል ክትባቱ በእጃችን ላይ እንደደረሰ የምንሰጥ መሆኑን በዚሁ ለመናገርና ለማስታወቅ እፈልጋለሁ።
ሚኒስትር ዴታው አክለው የስርጭቱ መጠን ከጊዜ ወደ ጊዜ እየጨመረ በመሆኑ ህብረተሰቡ መዘናጋት የለበትም ሲሉም አሳስቧል።
ክትባት ለሁሉም ለማዳረስ የተወሰኑ ጥቂት ዓመታትን የሚወስድ መሆኑ ይታወቃል። ይህ ብቻም ሳይሆን ይሄ ክትባት 100% ከበሽታው ላለመያዝ ዋስትና ሊሆን እንደማይችል ይታወቃል። ስለዚህ ከዚህ በፊት ለህብረተሰባችን ስንናገር የነበሩ ነገሮች ሙሉ በሙሉ ስራ ላይ መዋል መቀጠል መቻል አለበት። በተለይ ደግሞ ማስክ መጠቀም አሁንም ተጠናክሮ መቀጠል ያስፈልጋል።
በክትባቱ ማስጀመሪያ ስነስርዓት ላይ የህዝብ ተወካዮች ምክር ቤት አባላት፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት ተወካዮች እና የተለያዩ የጤና ዘርፍ አጋሮች ተገኝተዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። በትግራይ ክልል መንግስት በወሰደው የህግ ማስከበር ዘመቻም ሆነ በኋላ በክልሉ ምንም አይነት የዘር ማጽዳት ድርጊት እንዳልተፈጸመና በየትኛውም መመዘኛ ቢሆን የዘር ማጽዳት ዘመቻ በሚል ሊገለጽ እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ምላሽ በሰጠበት መግለጫ አስታወቀ። የኢትዮጵያ መንግስት ኢትዮጵያ አባል የሆነችበትን ዓለም አቀፍ የሰብአዊነትና የሰብአዊ መብቶች ህግን በሚገባ እንደሚያውቅና እንደሚያከብር የገለጸው የውጭ ጉዳይ መስሪያ ቤቱ መግለጫ በዚህም ምክንያት ነው በትግራይ ክልል ያደረገውን የህግ ማስከበር ዘመቻ ሲቪሎች ሳይጎዱና በሲቪል ተቋማት ላይ ጉዳት ሳይደርስ በከፍተኛ ጥንቃቄ ያከናወነው ብሏል። ሚኒስቴር መስሪያ ቤቱ ዛሬ ጠዋት ባወጣው በዚህ መግለጫ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን እረቡ መጋቢት 1/2013 ዓመተ ምህረት በዩናይትድ ስቴትስ እንደራሴዎች ፊት ቀርበው በሰጡት ምስክርነት ላይ በትግራይ ክልል የዘር ማጽዳት ተፈጽሟል ማለታቸውን አስታውሶ በክልሉ የተፈጸመ ምንም አይነት የዘር ማጽዳት ዘመቻ ስለሌለ በኢትዮጵያ ላይ የቀረበውን ክስ ፈጽሞ አይቀበለውም ብሏል። የኢትዮጵያ መንግስት ቀደም ብሎ በክልሉ ላይ ተፈጽመዋል ለሚባሉ የሰብአዊ መብቶች ጥሰቶችን በተመለከተ ጉዳዩን ለፖለቲካ ፍጆታ ከማይጠቀሙበት ዓለም አቀፍ ተቋማት ጋር በመሆን ምርመራ የማካሄድን አስፈላጊነት እንደሚያምንበት አቋሙን ግልጽ አድርጎ ያለ ነገሮችን ከመጠን በላይ መወጠር ለውጥ እንደማያመጣም በመግለጫው ጠቅሷል። አሁንም ቢሆን መንግስት በሰብአዊ መብቶች ጥሰቶች ላይ የሚነሱ ማንኛውንም ክሶች በቁም ነገር እንደሚመለከታቸውና አጣርቶ እርምጃ ለመውሰድም እየሰራ መሆኑን ገልጿል። ኢትዮጵያ ውስጥ የሚደረግ የፖለቲካ ትግል በመግደልና የኢትዮጵያውያንን ክብር ዝቅ በማድረግ መሆን የለበትም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ በሲዳማ ክልል ይርጋለም ከተማ የተገነባ የግብርና ምርቶች ማቀናበሪያና እሴት መጨመሪያ ፓርክን ዛሬ ሲመርቁ ነው መልእክታቸውን ያሰሙት። ዮናታን ዘብዲዮስ ተጨማሪ አለው።
ጠቅላይ ሚኒስትር አብይ አህመድ በምርቃቱ ወቅት ባደረጉት ንግግር ለፖለቲካ ሲባል በኢትዮጵያ የህዝቦችን ክብር ዝቅ የሚያደርግና አጸያፊ ያሉት ድርጊት የተፈጸመ ነው ብለዋል።
ለፖለቲካ ሲባል አርሶ አደር የሚያርዱ፣ የአርሶ አደር ደም የሚያፈሱ፣ አሳፋሪ፣ አዋራጅ፣ የኢትዮጵያን ክብር ዝቅ የሚያደርጉ፣ የትኛውንም ብሔር የማይወክሉ ሰዎች የሚታዩበት፣ በየቀኑ ዜና የሚደመጥበት ጊዜ ላይ ደርሰናል። ድሮ ኢህአፓ ወደ አሲምባ አርሶ አደር ፍለጋ ይደበቅ ነበር ሄደው። መይሶን ትግል ሲጀምር ወደ ሲዳማ አርሶ አደር ፍለጋ ነበር የመጣው። አርሶ አደር የሚያርድ፣ አርሶ አደር የሚገድል የትኛውም ሰው ቢሆን የመላ ኢትዮጵያ ህዝብ ጠላት ነው። የሚታገል በሰላም ቢታገል መልካም ነው።
ዛሬ የተመረቀው የይርጋለም የግብርና ምርቶች ማቀናበሪያና እሴት መጨመሪያ አግሮ ፕሮሰሲንግ ፓርክ የኢትዮጵያን ጉዞ በግልጽ ያመላክት ነው ብሏል።
ከአቮካዶ ውስጥ እጅግ ጤነኛ የሆነ ኦርጋኒክ ዘይት ተጨምቆ ማየት ስንችል፣ የይርጋለም ቡና በዓለም ላይ እጅግ ተወዳጅ የሆነ ቡና እዚሁ ፓርክ ተደርጎ ለመላው ዓለም የሚላክበትን ዘመናዊ የማሸጊያ ስርዓት መመልከት ስንችል፣ የሲዳማ ወተት ፕሮሰስ ተደርጎ ታሽጎ ለሀገር ውስጥ ለውጭ ገበያ የሚውልበትን ጥራት ደረጃ ስንመለከት፣ የዚህ ከባቢ አርሶ አደሮች ምርት የሆነ ነገር እንደ ግብአት በመጠቀም በዚህ አግሮ ኢንዱስትሪ ፓርክ ፕሮሰስ ተደርጎ ለሀገር ውስጥና ለውጭ ገበያ መሸጥ የሚቻልበትን እድል ማየት በመቻላችሁ እጅግ ደስታ የተሰማኝ እንደሆነና ደስታ እንዲገባባችሁ በዚሁ አጋጣሚ ሊገልጽላችሁ ፈልጋለሁ።
1.4 ቢሊዮን ብር ወጪ ተደርጎበታል የተባለው የፓርኩ የመጀመሪያው ምዕራፍ ተጠናቆ በክፍል ማምረት ጀምሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ፕሮግራም ነው። በአፍጋኒስታን በመኪና ላይ ቦምብ አጥምደው መኖሪያ መንደርን በአመጽ የወረሩ አጥፊዎች ባደረሱት ጥቃት ሲቪሎችና የጸጥታ ኃይሎችን ጨምሮ 22 ሰዎች መገደላቸውን የአገሪቱ ባለስልጣናት ዛሬ ተናገሩ። በጥቃቱ 70 ሰዎች ቆስለዋል። አብዛኞቹ ተጎጂዎች ሲቪሎች መሆናቸው ታውቋል። የአፍጋኒስታን የአገር ውስጥ ሚኒስቴር ቃል አቀባይ ጣሪቅ አሪያን ጥቃቱ ኢራንን በሚያዋስነው ሄራት በተባለ የአገሪቱ ክፍል የሚገኘውን የፖሊስ ጣቢያ ላይ ያነጣጠረ ነበር ብለዋል። አያይዘውም በጥቃቱ በፖሊስ ጣቢያው አቅራቢያ የሚገኙ 14 መኖሪያ ቤቶች መቃጠላቸውን ተናግረዋል። ሌሎቹ የአካባቢው ባለስልጣናት ደግሞ በጥቃቱ 20 ሴቶችና 12 ህጻናትን ጨምሮ 60 ሰዎች ቆስለዋል ብለዋል። ከቆሰሉት ውስጥ 5ቱ በአሳሳቢ ሁኔታ ውስጥም ይገኛሉ ተብሏል። በሩሲያ ሞስኮ ውስጥ የተባበሩት ዲሞክራቶች በሚል የተደራጁ ቡድኖች ነጻነትን የተመለከቱ ስራዎች በሚል በምርጫ ወቅት መደረግ ስለሚገባቸው ሁኔታዎች ለመወያየት ፎረም አዘጋጅተው ተሰብስበው ባለበት ፖሊስ ደርሶ 180 ሰዎችን ማሰሩ ታውቋል። የፎረሙ ተሳታፊዎች ከመላው ሩሲያ የተውጣጡ ሲሆኑ ጋዜጠኞችን ጨምሮ በሙሉ የፕሮግራሙ ተሳታፊዎች በቁጥጥር ስር መዋላቸው ታውቋል። ጉባኤው ዛሬ ገና እንደተጀመረና የመጀመሪያው ጽሑፍ እንደቀረበ ነው ፖሊስ ወደ አዳራሹ ገብቶ ተሳታፊዎቹን በሙሉ በቁጥጥር ስር ያዋለው። ፖሊስ ለእስሩ ምክንያት የሰጠው ጉባኤው የተዘጋጀው ከማይፈለግ አካል ጋር በመቀናጀት በተገኘ የገንዘብ ድጋፍ የተዘጋጀ ነው ብሎታል። የአንድን ስብሰባ ተሳታፊዎችን እንዳሉ ሰብስቦ ማሰር ያልተለመደና ታይቶ የማይታወቅ ነው ብለዋል አንድ የሀገሪቱ ፖለቲከኛ። አድማጮች፣ ለዜናው የተያዘው ሰዓት በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። የዓለም ዜናውን አድመጠናል። ፕሮግራማችንን ከራዲዮ መስመሮችና ከናይል ሳት በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voaamharic ላይ በቀጥታ ልታገኙ ትችላላችሁ። ከሰኞ እስከ አርብ ደግሞ አሃዱ ራዲዮ ላይ በቀጥታ ታገኙናላችሁ። አድማጮች፣ አሁን ለጥያቄው መልስ። ዛሬው ለጥያቄው መልስ እንግዶቻችን የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴና የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው። አቶ ዩሱፍና አቶ አምዶም ለአድማጮቻችን ጥያቄዎች ምላሽ የሰጡበትን የመጀመሪያ ክፍል በትናንት ምሽት ስርጭታችን ማስደመጣችን ይታወሳል። በትናንቱ ምሽት ውይይት በወሰን ጉዳይ ላይ ያላቸውን አቋም አቶ አምዶም ከገለጹ በኋላ አቶ ዩሱፍ የራሳቸውን ሐሳብ እያስረዱ ነበር የተገታው። አሁን ለጥያቄው መልስ ትናንት ከተገታበት ይቀጥላል።
ቀደም ያሉ የትግራይ ክልል አስተዳዳሪዎች የተናገሯቸውንና ሪከርድ ቢሆኑ ማስረጃዎችን ሁሉ እናይ። ለምሳሌ የትግራይ ክልል አስተዳደር የነበሩት ያሱ ዮሐንስ ልጅ ራሱ የትውልድ አደራ በሚለው መጽሐፋቸው የትግራይ ወሰን ከሀሽንጌና በዚህ በኩል በምዕራብ በኩል ደግሞ ተፈክረው ያልፎ እንደማያት በግልጽ የተቀመጠ ነው። ዝርዝር ጉዳዩን በታሪክ ጊዜም ስለማይበቃ በዚህ መልኩ አጠራርጌ ላሰምጠት። ዋናው ቁም ነገሩ ግን በፖለቲካው ትግል ደርግ ከተሸነፈ በኋላ የእነዚህ ወረዳዎች ዕጣ ፈንታ ምን ሆነ የሚለው ነው። አሁን አሳሳቢ ጉዳይ ህወሓት በዘር ተደራጅቶ የዘር ፖለቲካን ወይም የብሔር ፖለቲካን ወደ ኢትዮጵያ የማደራጃ መርሃ ግብሩ ሲያቀርበው መገንጠልን እንደ መብት ግዛት ይዘሽ ከሽግግር መንግስት ጀምሮ ሲያመጣው ቀደም ብሎ እንደ ማኒፌስቶ የተቀመጠ ነው። ይሄ ጉዳይ ኮንቴንሽስ መሆኑ አይቀርም። መሬት የገዛ ሄደ ወደ የሚለው ጉዳይ ማለት ነው። ስለዚህ አወዛጋቢ የሆኑ ጉዳዮችን በተመለከተ መፍቻ የሆነ አዋጅ ቁጥር 784 የሚባል ወጥቶ ነበር። የብሔራዊ መስተዳደሮችን ወሰን አከላለል በተመለከተ የወጣ ነው። በዚህ አዋጅ መሰረት እንኳን አይደለም የተሰራው። ኢንፋክት እነዚህ ቦታዎች በተለይ ወልቃይት ከ1973 ጀምሮ ህወሓት በጉልበት ነው የያዘው። በጉልበት ገብቶ ለአርባ አመታት ያክል እስካሁን ድረስ ይዞ አማርኛ ተናጋሪውን አማራውን ማህበረሰብ ኤትኒክ ክሊንሲንግ እና ጄኖሳይድ አውጆ አካባቢ የማጽዳት ስራ ነው ሲሰራ የቆየ። በራያም እንደዚሁ ተመሳሳይ ነው። እና በዚህ አዋጅ መሰረት ለምሳሌ በሰዓቱ አከራካሪ መሆኑ ጥያቄ ውስጥ የሚገባ አይደለም። ወልቃይትን በተመለከተ ክርክሮች ተነስተው ነበር። በቃ በታሪክ በዝርዝር ማየት ይቻላል። እና በህግ አግባብ አይደለም የተወሰደው። ከህገ መንግስቱ በፊት መካለል በተመለከተ የወጣውን አዋጅ ያከበረ አይደለም። አከራካሪ ነገሮችና ክልሎቹ መፍታት በማይችሉበት ጊዜ ከ1965 በፊት በነበረ አስተዳደር ስር ይሆናሉ ይላል አዋጅ። በዚህም መሰረት አይደለም የሚሆኑት። ከዛ በተጨማሪ ውሳኔውን ለማሳለጥ መርሆች ተቀምጠዋል። 50% የህዝብ ብዛት ይላል ለምሳሌ ያለው ወረዳ ወደ የሚመስለው ክልል የሚካለል መሆኑን ያስቀምጣል። አለማጣ ወረዳን ለምሳሌ መውሰድ እንችላለን። ሴንሰሱን በሰዓቱ መንግስታዊ የሆነውን ሴንሰስ እንኳን ብናይ 18663 አማራና 10887 ትግራይ ነበር የሚኖርበት። ስለዚህ ከ50% በላይ የነበረው የአማራ ህዝብ ስለሆነ ወደ አማራ መካለል አለበት በታሪክም በህግም። ሶስተኛው ጉዳይ ግን የፍትህ ጉዳይ ነው። እንደው ሌላ የመሬት ክርክር አይደለም። የርስት እና ምን የሚባለው ሪዳክሽን ሲሆነ ቪው ነው። ምን ይመስላል በዘረፋ በተወሰደ መሬት በህግና በታሪክ የሀይል የበላይነት በተወሰደ የፈንጠዝያ ስሜት የተወሰዱትን መሬቶች ውስጥ የነበረው ህዝብ ከፍተኛ በደል ደርሶበታል። የክርክሩ ጭብጥ ራሱ መሆን ያለበት ከመነሻው በዚህ መልኩ የተወሰደው ህዝብና መሬት ውስጥ የተሰራው የዝርፊያና የሰብአዊ መብት አፈናን ተከትሎ የመጣው ጉዳት እንዴት መካካት አለበት የሚል ጭብጥ ነው መመስረት ያለበት።
አቶ ካሳሁን ሁለት ጥያቄ ነው የጠየቁት። ተኛው ግን በየራሳቸው የዘውግ መስመርና አስተሳሰብ በተጠመዱት የፊት ለፊት ሰዎች ወይም ልሂቃን ባሏቸው ችግሩ በሰላም እንዴት ሊፈታ ይችላል የሚል ጥያቄ ያላቸውና የእሳቸውን ጥያቄ አስታክኬ ሌላም ተመሳሳይ ጥያቄ ስላለ አሁን ሁለታችሁም የተለያየ ሀሳብ ነው ያላችሁ በዚህ የወሰን ጉዳይ የታሪክ የህግ የፍትህ ጥያቄዎች ናቸው ነው ያላችሁትና ጥያቄ ለአቶ ዩሱፍና ለአቶ አንዶም አቅርቡልኝ ያሉ ደረጀ ገብረ መስቀል ከአዲስ አበባ የላኩት ጥያቄ ለመሆኑ ችግሮችን ለመፍታት በተለይም አወዛጋቢ የሆነውን የመሬት ይገባኛል ጥያቄ ያለ ግጭትና ያለ መቃቃር ለመመለስ አረና ትግራይና አብን ምን እቅድ ይዘዋል? ከዚህ ቀደም እንደተለመደው በሚዲያ መወነጃጀልና ህዝቡን ዳግም ችግር ውስጥ መክተት ነው ወይስ በጋራ ለመስራት የምታረጉት ጥረት ይኖራል? እባካችሁ መከራውን እያየ ያለውን ህዝብ ከችግር ለማላቀቅ ከልባችሁ ስሩ የሚል አስተያየት አክለው ጥያቄ አቀርበዋልና ይሄ እንዴት ይፈታል የሚለው ጥያቄ አሁንም ለውይይታችንም ጥሩ መስመር ይሰጠናል ብዬ ነው ይሄን ጥያቄ ያስቀደምኩት። አቶ አምዱ
መልካም። መጀመሪያ የሱፍ ማስተካከል የምፈልገው ነገር አለ። ራስ መንገሻ የሰጡትን ቃለ መጠይቅ እሱ እንደገለጸው አይደለም የሚለው ራስ መንገሻ ከአብዮታዊ ወያኔ አመፅ በኋላ ከአባታቸው በኋላ የትግራይ ገዢ የሆኑ ሰው ናቸው። እሳቸው ያሉትም ትግራይ በአብዮታዊ ወያኔ እንቅስቃሴ በቀጥታ ወልቃይትም ራያ ማጣ እኔ አስተዳዳሪ በነበርኩበት ጊዜ ይሄ ነው ያለው ከ53 በኋላ ያለውን ሁኔታ ነው ያብራሩት። እና እሳቸው እንደመሰከሩ አድርገው መቅረብ ይሄ በጣም የተሳሳተ ነው፣ ያልተናገሩት ነገር ማቅረብ ትክክል አይደለም ለማለት ነው።
አቶ አምዶ ብራስ ይቅርታ፣ እዚች ጋር ራስ መንገሻ ስዩም ለአሜሪካ ድምጽ የሰጡት ቃለ ምልልስ ነው ብዙ ጊዜ በዚህ ጉዳይ ላይ የሚጠቀሰው። እና እሳቸው የተናገሩትን በድምጽ ማስገባት ስለምንችል በኋላ ላይ በድምጽ ቆርጠን ይህንን ያሉት ማለት ስለምንችል አወዛጋቢ የሚሆን አይመስለኝም።
ትክክል። አዎ አይደለም፣ ራስ መንገሻ ያሉት እኔ አስተዳዳሪ በነበርኩበት ጊዜ ያሉ ልክ ናቸው። እሳቸው አስተዳዳሪ ሲሆኑ ተቀጥታ ነበር በቀደሚያ ወያኔ ምክንያት በሁለቱም አካባቢዎች ተቆርጦ ወደ ጎንደርና ወደ ወንበው ሰጠ ነበር። እኛ እያልን ያለ ነው በታሪክ ነው ከእሳቸው ደስ ለምሳሌ እያቀረብኩት ከዋለ በእጃቱ ጊዜ መሪ ሳሉ የነበረው የትግራይ ማየት እንችላለን። በአጼ ቴዎድሮስ የተሸነፉትን የእጃት ማለት ነው። እና አሁን ወደ ሌላው ጥያቄ ለማለት እኛ እያልን ያለ ነው ይሄ ጉዳይ በተለይ ታሪክና በርዕስ ጉዳይ ሲመጣ ለትግራይ በጣም የተመቸ ነው። ግን አሁን ድንገት መከላከያ በገባው ምክንያት ተደርጎ ከያዝኩት መሬት አልወጣም ማለት ጦርነት ማወጅ ነው፣ መፍትሄ አይሆንም። እኛ እያልን ያለ ነው ሁለቱም ክልሎች አይደለም ወሳኞቹ፣ ህዝቡ ነው። ወልቃይት ህዝብ፣ የሁመራ ህዝብ፣ የራያ ህዝብ ራሱ ነው መወሰን ያለበት። አንዴ ከመከላከያ በመጥቶ ይዤዋለሁ ማለት ይሄ ሰላምን አያወርድ እና መሆን ያለበት ህገ መንግስት መሰረት ያደረገ የህገ መንግስት መሰረት ይጠየቃል። ጥያቄ ያለው አካባቢ ይጠይቅ፣ ከጦርነቱ በፊት ወደ ነበረበት ሰላማዊ ሁኔታ ይመለስ። በህገ መንግስት መሰረት ህዝቡ ራሱ መወሰን ያለበት ጥያቄ እንኳን አለ ቢባል መወሰን ያለበት ህዝቡ ነው እንጂ ፓርቲዎች አረናም አብንም ሌላም መወሰን የለበትም። ዲሞክራሲ ማለት የህዝቡን ድምፅ ማክበር ነው። ስለዚህ መፍትሄው ይሄ ነው፣ አንዱ መፍትሄ። እየደረሰ ያለው ጉዳትም አይተናል። በየቀኑ የወልቃይት እየተገደለ እየተፈናቀለ በመኪና ተጭኖ አሻግረው እየተባረረ ነው። ይሄ ያመጣው በሀይል በመግዛት የህብረተሰቡ ድምፅ ለማክበር ሲካሄድ ህዝቡ ምን እንደሚል ውሳኔው አስቀድሞ ስለታወቀ ይሄን ለማበላሸት እየተደረገ ነው። ስለዚህ ፓርቲዎች ሳይሆን መወሰን ያለብን ህዝቡ ነው መወሰን ያለብን። እዛ ያለብን ራሱ መወሰን አለበት።
እዚህ ወስን
እድል መሰጠት አለበት ነው
እያልን ያለ አቶ ዩሱፍ። እርሶስ የአድማጮቻችንን ጥያቄም እንዲሁም ደግሞ ለአቶ አምዱም የሰጡትን ምላሽ መነሻ አድርገው እስቲ ምላሽ ይስጡ።
አመሰግናለሁ። ይሄ ጉዳይ እንግዲህ ብዙም አይበጠርም፣ በጣም ዝርዝር ጉዳይ ነው ያለው። ከአሜሪካ ድምፅ ሬዲዮ በተጨማሪ የኢትዮ ኤርትራ ጦርነትን ተከትሎ ጀርመን ሬዲዮ የተሰጠ ድምፅም አለ፣ እሱም መመሳከር ይችላል። የትውልድ አደራ የሚል ራሳቸው የጻፉት መጽሐፍ አለ። ተመሳሳይ ጉዳይ ነው እንግዲህ ስናነበው ትርጉሙ ወደ ሌላ ጋር ሊታይ ይችላል። ይሄ ብቻ በቂ አይደለም፣ ዝርዝር የታሪክ ጉዳዮችን ማንሳት እንችላለን። አንድ ነገር ግን እግረ መንገዱን መጋበዝ እንፈልገው፣ በእኛ በኩል የታሪክ ባለሙያዎች አሉ፣ በትግራይ በኩልም ይኖራሉ በእርግጠኝነት። እና ዝርዝር ጉዳዩን በሁለቱ ወገን ሆነው የታሪክ ክርክሩ መምራት ይችላሉ፣ ሰፊና ዝርዝር ጉዳይ ስላለ ማለት ነው። በእኛ በኩል ግን ጉዳዩ በህግም የተደገፈ ነው፣ በታሪክም የተደገፈ ነው። በዚህ በኩል ማወላዳ ድጋፍ አለው ብለን ነው የምናምነው። ተጨማሪ ጉዳይ ግን የፍትህ ጉዳይ ነው። ትንሽ የፖለቲካ እንቅስቃሴ ሂደት እና ይዞታዎቹ፣ ወረዳዎቹ በህግ አግባብ ሳይሆን ቅሬታ እየቀረበባቸው በአዋጅ ቁጥር 784 ሳይስተናገዱ ወደ ትግራይ የነበሩበት ሁኔታ ነው ያለ። በረዥም ዘመን በትግራይ ውስጥ ተካለው ቆይተው ህገ መንግስቱ መጥቶ ከሽግግር ቻርተሩ በኋላ ከዛም በኋላ እነዚህ ግዛቶች አሉ። ፖይንት ምንድን ነው? 5 ኢንች 1 ኢንች የመሬት ተጨማሪ የትግራይ ክልል አልወሰደም፣ ቀድሞ በዘረፋ በወሰደበት አግባብ ነው ያሉት ነው። ዞሮ ዞሮ ይሄ ክርክር በሌላ ማዕቀፍ ይታይ። እነዚህ ግዛቶች ላይ የተሰራው ይህ ሰብአዊ ድርጊት የዘር ማጥፋት ነው፣ የዘር ማጥፋት ደግሞ መሰረታዊ ጉዳይ ነው። ጭብጡ ዋናው ጉዳይ መሆን ያለበት የተጎዳው ህዝብ ጉዳይ ምን ይደረግ፣ እንዴት ነው በቀጣይ ህልውናው ጋራንቲ የሚደረገው የሚል ጭስ ነው መመስረት ያለበት። አቶ አምዶም አንድ ታያንሽና የህዝቡ ጉዳይ ነው ይላሉ። በሁለተኛ ደረጃ እኛ ፓርቲዎች እንደማይመለከተን ያወራሉ። አንደኛ ከፖለቲካ ቢም ያፈነገጠ ነው። ፖለቲካ በህዝብ ስም ሲደረጅ ፖለቲካ አደረጃጀት በዚያም በዚህም ራሳቸውም ደግሞ እንደሚናገሩት የህዝብ ጥያቄ ነው አንስተን የምንነጋገረው እና የምንነጋገረው ሰፊ ተቀባይነት አለው ብለን ነው። እኔ የምናገረው ጉዳይ የአማራ ህዝብ በሰፊ የገዛው በስብሰባዎች በፐብሊክ ኮንፈረንሶች በተለያዩ አግባቦች ያረጋገጥ ነው ስለሆነ ይህን መናገር እችላለሁ። ማይካድራኩ የትዊተር ቅጠል ትዜጣ ነው። የመጨረሻውን እንኳን ሽሽት ሲያደርግ ህወሓትና ሳምሪ የሚባለው ቅጥረኛ ቡድኑ የዘር ማጥፋት ወንጀል ፈጽሞ ነው በአማራው ተወላጅ ላይ ሄደው እና ጉዳዩ ትንሽ ጥልቅ ነው። እንደው የርስ የመሬት የታሪክ የምናምን ብቻ ክርክር ከሆነው መቅረብ የለበትም ነው እና ይህንን ጉዳይ ስንተመርድም ወልቃይትና የራያ ጉዳይ በዘረፋ የተወሰዱ የታሪክ የፍትህ የህግ መስመር ነው ያልተከተሉ ስለሆኑ የትነግን ውርስ መውረስ አለብን የሚል የፖለቲካ የሚሆን የህግ ክርክር ተጋፊ ነገር የለውም፣ መሪ የለውም። አሁን ምን መሆን አለበት ወደሚለው ስንመጣ በህገ መንግስት መሰረት የሚባለው ነገር አንደኛ በህገ መንግስት መሰረት የተወሰነ ነገር የለውም። ከአርባ አመት በፊት በጉልበት የተወረረ ነው። በአዋጅ ቁጥር 784 በሽግግር ጊዜው አካባቢ በወጡት አዋጆችና ደንቦችም የተመራ አይደለም። ቅሬታዎችም ቀርበው ለምሳሌ በወልቃይት ጉዳይ ከጎንደር ልማት ማህበር ሊቀመንበር ቀርቦ በሽግግር መንግስት ፕሬዚዳንት በመለስ ዜናዊ አርፈ ተቀመጥ በሚል ማስፈራሪያና ዛቻ ተዳፍኖ የቀረ ጉዳይ ነው። ዞሮ ዞሮ በህገ መንግስት መሰረት የሚለው ክርክር ምንም ውሃ የሚቀጥር ጉዳይ አይደለም። የወልቃይትና ራያ ወደየት መሆን እንዳለበት ተናግሯል ወይም ተናግሯል? አዎ ግልጽ ነው። በአደባባይ ሰልፍ በስብሰባ አዳራሽ የመንግስት ባለስልጣናት ባሉበት ሁሉ ግልጽ አድርጎ ተናግሯል። የዘር ማጥፋት የተፈጸመበት እና በየእርሻ ቦታ ሁሉ ጅምላ መቃብር ያለ መሆኑንም በየሚዲያው እንግዲህ ማየት ለሚፈልግ መርፎ ማየት ለማይፈልግ ሁሉ ግልጽ ነው ማለት ነው። መሰረታዊ ጥያቄ ሁለተኛው ነው የሚመስለው። እኛ እንደ አብን የኢትዮጵያ ፖለቲካ ጥልቅ የሆነ ችግር አለበት ብለን ነው የምናስበው። በተለይ ከተማሪዎች እንቅስቃሴ በኋላ በብሔር የሚሆን በመደብ የፖለቲካ ትግል ያደረጉ ኃይሎች የፖለቲካቸው ትግል መጨረሻ መቋጫው የሆነው የጨቋኝ ተጨቋኝ የእኛና የእነሱ የዜሮ ድምር ፖለቲካ ሆኖ ነው ያገኘ ነው። በዚህም በተለይ አማራውን እንደ ህዝብ ነጥሎ የፈረጀና በጥላቻ ያስቀመጠ የፖለቲካ ስምሪት ስለተወሰደ የፖለቲካ ኃይል እንዳይሆን ጠላት ተደርጎ እንዲወሰድ ኢትዮጵያን ከፋፍሎ አዳክሞ አማራውን መምታት የተወሰነ የእምነት ካታጎሪንም እንደዚሁ ኦርቶዶክስ ክርስቲያንንም ለመምታት የተደረገ ታሪካዊ ፖለቲካ እንቅስቃሴ ነው ብለን እናምናለን። በፊት ያልነበረ በብሔር መካከል አብሮ የኖረውን ህዝብ አጥር ያበጀ የፖለቲካ ስርዓት ነው ብለን ነው የምናምነው። ከዛ ከኢትዮጵያ ማዕቀፍ ኢዝሊ መውጣት የሚቻልበት የመገንጠል ማንቀጽ አብሮ ሲቀመጥ ጉዳዩን ስብስብ አደረገው ማለት ነው። እኛ የኢትዮጵያ ፖለቲካ የሚፈታው ችግሩ ሰፊ ስለሆነ አንደኛ የሽግግር ፍትህ ወይም ትራንዚሽናል ጀስቲስ ማዕቀፍ ሊኖረው ይገባል። በዚህ የፖለቲካ ታሪክ ፕሮሰስ ውስጥ የተፈጸሙ ግፎች፣ በደሎች፣ ዘር ማጥፋት ወንጀሎች፣ ማግለሎች አሉ። እነዚህ ተመርምረው ፍትህ ማግኘት አለባቸው። ሁለተኛ ነገር እርቀ ሰላም፣ የህዝብ ለህዝብ ግንኙነት መከናወን ይኖርበታል። ጉዳይም ባለበት ሁኔታ የሚፈታበትን መንገድ ደግሞ ለመፈለግ ብሔራዊ ውይይትና ድርድር ያስፈልጋል። ውይይትና ድርድር ሲነሳ ኦብቪየስሊ ሀሳብ የማንስማማ በጠላትነት የምንፈራረጅ በተቃርኖ ፖለቲካ ውስጥ የተጠመዱ ሀይሎችን የማስታረቂያ መንገድ ማለት ነው። ሂደቱ ራሱ በርካታ ድጤሎችና ሳይንቲፊክ የሆኑ አሰራሮች ስለሚኖሩት በህግም በስምምነትም ስለሚመራ ፕሮሲጀርም ስለሚኖረው አብሮ ባንድ ላይ በመነጋገር በሚያከራክሩና የሚያወዛጉ ጉዳዮች ላይ ማስረጃዎች ተጨባጭ የቀረቡ ገለልተኛ ባለሙያዎች ከሀገር ውስጥም ከሀገር ውጭም እየቀረቡ ትላልቅ የሀገር ሽማግሌዎችም ምሁራንም ከሁሉም ወገን እየቀረቡ ጉዳዩ እየታየ በድርድር ፍትሀዊ አማካይ ላይ መድረስ የሚቻልበት ሁኔታ ይኖራል።
እሺ፣ በጣም አመሰግናለሁ አቶ ዩሱፍ። እንግዲህ እንዴት ነው የሚፈታው የሚለውን የየራሳችሁን ሀሳብ አስቀምጣችኋል። ወደ አድማጮች ጥያቄ ልለፍ። ዶክተር ፈጠነ ብርሃኑ ከሜልቦርን አውስትራሊያ ለአቶ ዩሱፍ ኢብራሂም ብለው የላኩት ጥያቄ አለ። የአማራ ክልል በህገ ወጥ መንገድ በትግራይ ክልል በባለ ጊዜዎች ወይም ህወሓቶች የተወሰደበት መሬት እንዳለ በስፋት ሲነገር የነበረ መሆኑ ይታወቃል። አሁን ባለ ጊዜ የነበሩት ህወሓቶች ጊዜ ከርቷቸው የአማራ ክልል መንግስት መሬታችንን እንዳስመለሱ እየነገሩን ነው። በህገ ወጥ የተወሰደ መሬት ቢኖርም የተወሰደው መሬት በህገ ወጥ መንገድ በጉልበት ማስመለስ ተገቢ ነው ብለው ያምናሉ ወይ? ዛሬ ባለጉልበት ነን የምትሉ ሰዎች ቀን ደሞ ሲመጣ ሌላ ባለጉልበት መጥቶ አይቀማምና መጨረሻ የሌለው አይሆንም ወይ? መጨራረስ አያመጣም ወይ? በዚህ ላይ የግሎትና የድርጅቶት አቋም ምንድነው የሚል ነው። ሌላ ተመሳሳይ ጥያቄዎች ላንሳና አንድ ላይ ጠቅላላ አድርጋችሁ ትመልሱታላችሁ። ቶም ኢትዮ ደግሞ በፌስቡክ ገጻችን ላይ ወልቃይት ሁመራ ራያና አዘቦ ከጥንት ጀምሮ ሲቆረቆር የጀመረው በትግራይ ሰዎች ነው። ለዚህ ደግሞ ማሳያው ስማቸው ነው። የትግራይኛ ቃል የሆነው ለምሳሌ ሁመራ ያለ ቃላቶችን ይዘረዝራልና እነዚህ ማሳያ አይሆኑም ወይ የሚል ላቶ አምዶም ደግሞ የቀረበ ጌታነህ ከበደ የተባሉ ጠያቂ ትህነግ ወይም ህዋት በአማራ ህዝብ ላይ የነበረውን ጥላቻ ለመረዳት በ1968 ማኒፌስቶ ማንበብ በቂ ነው። ትህነግ ወይም ህዋት አማራን ለማጥፋት 48 ዓመት ፕሮጀክት ቀርጾ ወይም ነድፎ ማኒፌስቶን ወደ ህገ መንግስት ቀይሮ ብዙ ሰርቷል ብለው ያምናሉ። እንግዲህ አቶ ጌታነህ ከበደና በወልቃይት ጠገዴ ራያ እና የመሳሰሉት የዚህ ፕሮጀክቶች ማሳያ ናቸው። አረናን ጨምሮ የትግራይ ጊዜያዊ አስተዳደር በአማራ ህዝብ ላይ ከህዋት የተለየ ያቋማችሁ ምንድን ነው? በተለይ በአሁን ጊዜ የምትሰጡት መግለጫዎች ከህዋት ቀደም ሲል ሲሰጣቸው ከነበረው ልዩነቶች አይታየኝም። ለመሆኑ ለአማራ ህዝብ ያላችሁ አመለካከት ምንድን ነው የሚል ጥያቄ ተነስቷል። እስቲ ሁለታችሁም ለነዚህ ምላሽ ይስጡን። አቶ ዩሱፍ እርሶን በስም ተጠርቶ የተጠየቁ ጥያቄዎች ስላሉ እሱን ይመልሱና ወደ አቶ አምዶ መሄዳለሁ።
የመጀመሪያው ጥያቄ ከመነሻው በህገወጥ መንገድ የተወሰዱ መሆኑን ገልጸው ስለተነሱ ብዙ ማከራከሪ ነገር የለውም። ዋናው ጉዳይ በህገወጥ መንገድ የተወሰዱትም በህገወጥ መንገድ መመለሱ አስፈላጊ ነው የተገቢ ነው የሚል ነው። ቅድም ለማስረዳት እንደሞከርኩት የራያና የወልቃይት ጉዳይ ፈንደመንታሊ ችግሩ የተነሳው ከአማራ ወገን ነበር። የአማራ ህዝብ የፖለቲካ ጥሙ በእርግጠኝነት መናገር የምችለው አንድ ቦታ ወደዚህ ሄደው ወደዚያ ሄደው የሚል የፖለቲካ እይታ የለውም። አጠቃላይ የፖለቲካ እይታው ስሪቱ የነበረው ጉዳዮች በኢትዮጵያዊነት ማዕቀፍ ስር መታየት አለባቸው፣ ስለዚህ አንድ ነገር ወደ ትግራይ ሄደ ወደ አማራ መጣ የሚል እንስሳዊ ህዝብ የሆነ ፖለቲካ አልነበረም። ለዛም ነው ለአርባ ዓመታት አብዛኛው የአማራ ህዝብ ጉዳዩንም ስላልተረዳው ችግሩን በኢትዮጵያዊነት ማዕቀፍ ብቻ ይመለከተው ስለነበር ወልቃይት የነበረውን ወረራ፣ ራያ የነበረውን ወረራ እና የሰብአዊ መብት ጥሰት ማስቆም አልተቻለም። እንደውም በዚህ ጉዳይ ላይ በአማራ ማዕቀፍ የመጣው 3-4 ዓመት ወደዚህ ነው ከወልቃይት ከራያ ተነስቶ ማለት ነው። ምክንያቱም በአጭር ጊዜ ውስጥ ደግሞ ለመልሱ እንደበቃም አብሮ ማየት ይቻላል፣ ህዝቡ ባመነበት ጊዜ ማለት ነው። ስለዚህ በዋናነት አብሮ መታየት ያለበት የታሪኩ ጉዳይ ብቻ አይደለም። ታሪኩ እንግዲህ ቅድም እንዳስረዳሁት ነው። የትኛው ወገን ክርክር የተደገፈ ነው የሚለው በዝርዝር በሌላ ጊዜ ወይም በሌላ ባለሙያዎች የሚቀርብ ይሆናል። እኛ ያለን አቋም አስቀምጠናል። ከዚህም ያለፈ ማህበረሰቡ አማራው የወልቃይትና የራያ ነዋሪ አማራው የፖለቲካ ኃይል እንዳይሆን የኢትዮጵያና የሌላው ህዝብ ጠላት ተደርጎ የተሳለበት የፖለቲካ ማደራጃ ኖር ሰነዶች በፖሊሲዎች በፕሮግራም ውስጥ ተቀምጦ እንዲሁም መዋቅሮች ሁሉ የተሰሩለት ጉዳይ ነው። በዚህም ህዝባችን ከፍተኛ ዋጋ ከፍሏል። ዝርዝሩና ምድቡ የማይታወቅ የወንጀል አይነት ተፈጽሞበታል ማለት ነው። በቅርቡ ማይካድራ እኮ እንግዲህ ሊቪንግ ዊትነስ ነው ለማይካድራ እና በትግራይ አስተዳደር ድጋሚ ከዚህ ጥፍት መፋታት ያልቻሉ በዜግነት ፖለቲካ ማመን የማይችሉ እንደ የትግራይ ነው ቢባልም እንኳን እዛ ያለው አማራ እኮ ኮንቲኒስ ለሆነ ጄኖሳይድ ተጋልጦ መኖሩን መካድ አስፈላጊ አይመስለኝም። ድጋሚ ደግሞ ከፍ ባለ ቂም ለመመለስን ፍላጎት ያላቸው መሆኑን የሚያሳይ ነው እና ይህንም መፍቀድ አንችልም። ሁለተኛ የአማራ ህዝብ ጠቅላላ እንዲጠፋ የመፍቀድ ያክል ነው እንደገና ተመሳሳይ ትርክት ባነገሩ የፖለቲካ ስብስብ አስተዳደር ስር ማስቀመጥ ነው ያለ። ሁለተኛውም ቶም የሚባል የተናገሩት የትግራይ ስም ያላቸው ቦታዎች አሉ የትግራይ መሆኑን አያሳይም ነው የምለው። ይህ አያሳይም የሚል አጭር መልስ መመለስ ይችላል። ምክንያቱ አንደኛ ነገር እንደዚህ አይነት ነገር በራሱ ሙሉ ሆኖ የሚያሳየው ነገር ስለሌለ፣ ሁለተኛ ነገር በተለይ ህወሓት እነዚህን ቦታዎች ከያዘ በኋላ አማርኛ ቋንቋ መናገርን ጨምሮ አማርኛ መጽሐፍን ማንበብ በመንግስት መዋቅሮች መጠቀም በፍርድ ቤት በቢሮክራሲ በትምህርት ቤት መጨረሻ አካባቢ ላይ ደግሞ በግለሰብ ደረጃ በቤት ጭምር አማርኛ ቋንቋ እንዳይነገር የአማራ ስሞችም ጥቅም ላይ እንዳይውሉ የወሰነበት ሁኔታ ነው ያለው። በርካታ ስሞችን ማክሰኞ ገበያ ይባል የነበረውን ሌላ ሀሸንጊ ይባል የነበረውን ሀሸንጊ ምናምን እየተባለ የተቀየረበት ሁኔታ ነው ያለ። ስም በራሱ የማያሳይ ከመሆኑ በተጨማሪ የአማርኛ ስም ውስጥ ትግራይም ውስጥ አማራም ውስጥ ከአማራም ውጭ ኦሮሚያ ውስጥ ቢኖሩት የኦሮሚያኛ ቃላትና ስሞች ከኤርትራ ጀምሮ በአማራ ውስጥ ተጠቅላላ አሉና ይህን መስመር አድርጎ መብት የሚጠየቅበት ሁኔታ የለም።
አመሰግናለሁ። አቶ አምዶ፣
መጀመሪያ የሴት የተናገረው በድርድር ያለውን እዛ ያለው አይሆን። ለምንድነው የማይሆነው? አሁን ወደ ድርድር እንኳን ብንገባ የትግራይ ጊዜያዊ አስተዳደር ራሱን የቻለ ራሱን ችሎ ትግራይን ወክሎ መደራደር የሚችል አቅም የለውም። ከፌዴራል መንግስት በተለይ ከብልጽግና የሚሽከረከር በብልጽግና ትእዛዝ በአንድ ትእዛዝ የሚሽከረከር አቋሙን የሚቀይር አካል ይዘህ ይህን ይደራደር ማለት ለሞኝ አይነት ጨዋታ ነው። ለምሳሌ እንኳን ቢወሰድ የአረናን መግለጫ አስመልክቼ ታሳሰች ነበረ። ኢንጂነር አብዱል ሀብት አመን ያለው ሀቅ ላይ ያለውን ንግግር ገልጽ ነበረ በቪኦኤም በሌሎች ሚዲያዎችም። ለምን ትናገራችሁ የሚል ከፌዴራል መንግስት ትእዛዝ በመጣ ከዛሬ ቀን ጀምራችሁ ከነበራችሁ ስራ ተነስታችኋል ሀሳ መጥተዋል እና ወደዚህ ድርድር ለማድረግ መጀመሪያ ህዝባዊ መንግስት መስረት አለበት። ሁለተኛው ደግሞ ማይካከራ ያለው ታሪክ ሌላ ነው። ወደ ስምንት ቤት ይሰራና መሬት ላይ ያለው ሀቅ ትይ ብቻው ነው። የዘር ጭፍጨፋ የተካሄደበት ማን ነው? የትኛው ላይ ነው የበዛ ጭፍጨፋ የተካሄደ? የማን ዘር ነው በብዛት ትግድ የተገኘ? በጅምላ ከህፃን እስከ ሽማግሌ የተገደለው ማን ነው? እኛ ያለን ዳታ ሌላ ነው። ይሄ የወልቃይት የአማራ ህዝብ ከሆነ ለምን መጨፍጨፍ ለዘሩ ምክንያት ለምን መጨፍጨፍ አስፈለገ? አሁን ንብረቱን ሁሉም ተዘርፎ በመኪና እየተጫነ ለምንድን ነው ከከዜን አሻግሮ መላክ ለምን አስፈለገ? የወልቃይት ህዝብ የምር የአማራ ከሆነ አማራ ክልልም እንደ ህዝብ ቆጥሮ የኔ ነው የሚለው ከሆነ ለምንድን ነው ያህን መጨረሻ ሌለው ብት የሚደረስበት ያለ በየቀኑ እየተገደለ ያለ እየተጨፈጨፈ ያለ? ስለዚህ አንድ ፖለቲከኛ ከወራት በፊት ወልቃይት እንደ ካሽሚር የሚል ጽሁፍ ጽፎ ነበር። ይሄ ነው እየተደረገ ያለ። ሆን ተብሎ እየተጨፈጨፈ ያለው ህዝቡ የአማራ ህዝብ ስለሆነ አይደለም። ወደ ድርድር ወደ ንግግር ቢመጣ ህዝቡ ምን እንደሚል ምን እንደሚመሰክር ስለሚታወቅ ነው እየተደረጋለሁ። አሁን ህወሀት ጫፍጫፍ ነበር። እኔም ይህ ስለ ለህወሀት አይደለም እየተከራከርኩ ያለሁት። ለትግራይ ህዝብ ወልቃይት ያለው ትግራዋይ፣ የራያ ያለው ትግራዋይ ህዝብ ይህንን ማፈናቀል ማባረር ከፈለገ ነው የኔ ጥያቄ። ስለዚህ አሁን ጉልበት ተነስቷል። ጉልበት ያለው እያሸ የሚያባረርበት የሚል አሁን ወልቃይት ላይ እና ራያ ያለው መከላከያ አለ፣ የኤርትራ ሰራዊትም አለ። በሶስተኛ ደረጃ ነው የአማራ ልዩ ኃይልና ሚሊሻ ያለ። የትኛው ነው ኃይል የሚባለው? ሌላው እኮ ነው ከለላ እየሰጠ ለምሳሌ ወደ ለኃይል ነው የሚባለው ወይ? ምንድን ነው እየተደረጋለ? አማራ ክልል ያለው ሚሊሻ ወይም ልዩ ኃይል መስዋዕትነት ከፍሏል የሚባለው እስ በብልጥስም ነው። ማን ነው ማን ተገን አድርገው ማን ሽፋን አድርገው ነው የመጣው ነው? አሁን የኃይል አስተላለፍ ተቀይሯል የሚል እምነት የለኝም። ያለው የመከላከያ እና የውጭ ኃይል ካልሆነ በስተቀር ይህ ጉዳይ የኃይል አስተላለፍ ተቀይሯል የሚል እምነት የለኝም። ስለዚህ ይሄ ሊታሰብበት ይገባል። ህዝብ የጨፈጨፈ ሰላም አይወርድም። በናይካድራና በሌሎችም አካባቢዎች የተፈጸመ የዘር ማጥፋት የራስ ማንም የማንም እንደዚያ ያደረገው። ስለዚህ ይሄ ወንጀልም እየተሰራ ነው። አሁን ድሮ ህወሓት ፈርተም ሊሆን ይችላል ይሰራም ሊሆን ይችላል። እነሱ የታሪክ ተመራማሪዎች ይህበት የህግ ባለሙያዎች ካሉ ተከራክረው ወደ ፍርድ የሚመቀረብ የሚገባው ካለ ይቅረብ። ይህ ያለሁት ግን አሁን በቀጥታ እየተፈጸመ ያለው የዘር ማጥፋትና ጭፍጨፋ አለ። ይህን ድምጻችን ያሰማን ሰዎች ደግሞ ይሄ ጊዜያዊ መስተዳደር የትግራይ ከፌዴራል መንግስት በመጣም ትእዛዝ መሰረት እናንተ ችግር የፈጠራችሁብን ነው ተብሎ የትግራይ ህዝብ ድምጽ ማሰማት የጀመርነውን እዛ ላይ ያለውን ሰዎች ተባረነ በምንድን ነው? ስለዚህ ይሄ ነው እያልኩላለ። ሌላው የህመራ በኛም የሚለው የትግርኛ ስሞች አሉ ትክክል ነው። ይሄ እንደ አንድ ማስረጃ መውሰድ ይችላል። ይሁን እንጂ ከዛም በላይ ነው ችግር ያለ። የወልቃይት አስመላሽ ኮሚቴ አባል የነበረው አንድ ወጣት በትግርኛ መናገር ሲጀምር በዳንሻ ማለት ነው በትግርኛ ስናገር ሲሉት በብድበው እንዴ ይህን እኮ ለህዝብ መብት ዲሞክራሲያዊ ስርዓት ስላልነበረ የህዝብ ድምፅ ነው እንጂ እኔ ቋንቋዬንና ምንነቴን ልሸጥ አይደለም የተዋገልኩት ብሎ አደባባይ ህዝብን እየሰማው ይወጣል። ስለዚህ ይህ እያልኩ ያለሁት ይሄ ነገር ለሁለቱም ህዝቦች አይጠቅምም። ወደ ነበረበት ሁኔታ ይመለስ። ማንኛውም አካል ማስረጃውን ይዞ ወንጀለኛ ካለ ወደ ፍርድ ቤት ማቅረብ ይኖርበታል። ካልሆነ በስተቀር ግን ወልቃይትን እንደ ካሽሚር እየተባለ በፕላን ከሁለት ዓመት በፊት ነው የተጻፈው። በፕላን ህዝብን መጨፍጨፍ፣ ህዝብን ማፈናቀል፣ ህዝቡን መሬትን ወሮ መያዝ ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት አይደጅም፣ አይጠቅምም። የድን ነው ሀሳባችን እና ምንድነው እያሉን ያለ ነው በወልቃይትና በራያ እየሆነ ያለው የእኔ ከሚል አካል ጊዜያቴ ነው ህዝቤ ነው ከሚል አካል የሚመጣ አይነት ጥቃት አይደለም። በፍጹም በአድ የሚመስል በኢትዮጵያ ሚዲያም ታይቶ የማይታወቅ የሚመስል ጭፍጨፋ ነው እየተካሄደ ያለው። ስለዚህ የራስ ህዝብ እንዲህዝም የሚያደርግ የክልል መንግስት ወይም ሀይል አለው ብዬ አላምንም። ህዝቡን ይህን አይደለም ብሎ የሚወሰን አካል ወይም ህወሀት የፈጸመውን ችግርም ካለ ብድር እየመለስ ያለው ደም እየመለስ ያለው አካል ስለሆነ ይሄ ሁሉም ኢትዮጵያዊ ሊያወግዘው ይገባል። እኔ ይህ ጉዳይ ከግዛት ገና ነው ህዝብን እየተጨፈጨፈ ያለው ህዝቡም ቋንቋውም ባህሉም መሬቱም ራሱ ትግርኛ የሚናገር ነው። የአማራ ክልል ተወላጆች አሉ የተወሰኑ ከ3% አይወጥም በምዕራብ ያሉ የአማራ ክልል ተወላጆች የእነሱ መብት መከበር አለበት። የእነሱ ድምፅ መሰማት አለበት። በዲሞክራሲያዊ አግባብ የእነሱን ወቅትና መገኘት አለበት። የሚጠየቅ አለ ካልሆነ ህዝብ ባለ የሚል አካል ካለ በህገ መንግስት መሰረት ቀርቦ አሳምኖ የህዝብን ድምፅ ተጠቅሞ ይሄድ። አሁን ፓርቲዎች እኛና ቅዝሃለን የሚል ፓርቲዎች ያው ከኢህአዴግም ነበረ ድምጽድናም አለ አብነ የሚጨምረው ከሆነ ያው ይሄ በጣም አስቸጋሪ ነው። ምክንያቱም ኢትዮጵያ እዚያስጊዛት የህዝብን ፍላጎት የህዝብን ድምፅ ማሰማት የሚችል ሰው ነው እንጂ እኔ ቅዝሃለሁ የሚል የህዝብ ፍንታ በፓርቲዎች የሚወሰን ከሆነ ለአንድነትም ለሰላምም ለዲሞክራሲም አይበጅም የሚል እምነት አለ።
እሺ፣ አቶ አምዶም አንድ ያልመለሱት ጥያቄ አለ። አቶ ጌታነህ ከበደ የተባሉ አድማጭ የላኩልን ጥያቄ ለእርስዎ በቀጥታ በአማራ ህዝብ ላይ ያላችሁ አቋም ምንድን ነው የሚል ነው። ከዚህ በፊት አማራ ህዝብ ላይ አዎ፣ እና እሱ ጋር አያይዘው ደግሞ ሌላ የሚመልሱልኝ እንግዲህ እርስዎ በፐርሰንትም አድርገው አስቀምጠውታል እና የተነሱት ቀደም ያሉት ጥያቄዎች የሚሉት ምንድን ነው በዛ አካባቢ ላይ ቀደም ብሎ አሁን እርስዎ የሚጠቅሱት አሁን ያለውን የሰብአዊ መብቶች ጥሰት ነው። ቀደም ብሎ ደግሞ በዛ አካባቢ ያለው የአማራ ህዝብ ላይ ከፍተኛ ጭፍጨፋ ተፈጽሞ ከመሬቱ እንዲፈናቀል ተደርጓል ብለው ያነሳሉ። እሱን በተመለከተ ያሉትስ አቋም ምንድን ነው? ሁለቱን አያይዘው አጠራርገው ይመልሱልን።
እኔ ለአማራ ህዝብ ያለኝ ሁኔታ ልክ እንደ ትግራይ ህዝብ፣ ልክ እንደ ሌሎች የኢትዮጵያ ህዝቦች ነው የማየው። ምክንያቱም ህዝባችን ነው ይህን የማምነው። ስለዚህ የተለየ ምልከታ ያለኝ ወገናችን ነው፣ ህዝባችን ነው። ተከባብረን ከሌላው የተቀረበ ህዝብ ተከባብረው ተመሰጋግነው መቀጠል እንዳለበት ማምናለው። የህዝብም የተለያዩ ምክንያቶች ሲጎዳም ድምፅ ነው ያለሁ ድምፅ ማሰኝቻለሁ። ተጋጠኖች የደረሱትን ችግሮች እኔ ድምፅ ህዝብ ጋለችን ድምፅ አሰምቻለሁ። ሌላው በህወሀት የረሀ ያለ ተጨፍጭፋል። እኔ እንደዚህ አይነት ጭፍጭፋ ከደረሰ እኔ ማስረጃ ከሌለኝ ነው ማንኛው አካል ለፍርድ መቅረብ አለበት ወይም ነው። ምክንያቱም በህዝብ ላይ እንደዚህ አይነት ግፍ ከተፈጸመ ግፍ የሚፈጸመው አካል ወደ ፍርድ መቅረብ አለበት። ማስረጃም ወደ መረጃም ቀርበው ቅጣት ማግኘት ያለበት አካል መቀጣት አለበት ይመታለኝ። ምክንያቱም ይሄ ህዝባችን እንኳን ይሄ የኛ ኢትዮጵያ ህዝብ አካላችን ሌላም የትኛም የዓለም ጫፍ ያለው ህዝብ እንደዚህ አይነት ግፍ እንዲደርሰው አልፈልግም። ግን ያኔ ብዙ መረጃ የለኝም። መረጃ ያለው ግን ወደ ፍርድ ቤት ማቅረብ ነው። ቢያንስ የታሪክ ተወቃሽ መሆን ያለበትም አካል የዚህ አካል ማድረግ አለብን የሚል እምነት አለ።
ውይይቱ አላበቃም። ተከታዩን ክፍል በሚቀጥለው ሳምንት ይዘን እንመለሳለን። በተጨማሪም ሙሉውን ከዌብሳይታችን ላይ ታገኙታላችሁ። አድማጮች፣ በሌላ በኩል አቶ አምዶም ገብረስላሴን ለውይይቱ ስንጋብዛቸውም ሆነ ስናስተዋውቃቸው የትግራይ ክልል ጊዜያዊ አስተዳደር ምክትል የኮሚኒኬሽን ኃላፊ መሆናቸውን ገልጸውልን የነበረ ሲሆን ውይይቱን እያካሄድን በነበረበት በትላንትናው እለት ፓርቲያቸው በሚያወጣው መግለጫና እርሳቸው በሚሰጧቸው መግለጫዎች ጊዜያዊ አስተዳደሩ ደስተኛ ለመሆኑ ተገልጾላቸው ከስራ መሰናበታቸውን ገልጸውልናል። በጉዳዩ ላይ ተጨማሪ መረጃዎችን አካተን እንመለስበታለን።
ዝግጅታችን ይቀጥላል። አሁን ቆይታ ከአርቲስት አለም ፀሐይ ወዳጆ ጋር። ላለፉት 20 ዓመታት በሰሜን አሜሪካ ሲንቀሳቀስ የቆየው ጣይቱ የባህልና የትምህርት ማዕከል አዲስ አበባ ውስጥ በተረከበው ቅርስ ቤት ላይ እድሳት ለመጀመር የትውውቅ ፕሮግራም እያካሄደ ነው። ማዕከሉ እድሳቱን የሚያካሂደው የ117 ዓመታት ዕድሜ ባስቆጠረውና የመጀመሪያው ማዘጋጃ ቤት በነበረው የቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት ላይ መሆኑ ተገልጿል። የቤቱን ቅርስነት ጠብቆ እንዲያስጠግንና ለባህል ማዕከልነት እንዲገለገልበት የአዲስ አበባ አስተዳደር አስረክቦታል። የጣይቱ የባህልና የትምህርት ማዕከል መስራች አለም ፀሐይ ወዳጆን እስክንድር ፍሬው አነጋግሯታል። የሐሳቡን አነሳስ ከመታብራራበት ይጀምራል።
ይሄ ጥረት እኔ በስደት ዓለም ያው ታቃለህ ለዚች ለጣይቱ ማዕከል በሚል የትምህርትና የባህል ድርጅት አለን። ለብዙ ዓመታት ስንደክምበት ነው የቆየነው።
እዛ እየሰራሽበት ነበር?
እዛ እየሰራንበት ነው። እዛም እንደዚሁ በስደት ላሉት ህፃናትና ወጣቶች አንድ ማዕከል የመመስረት፣ እዚህም ደግሞ የጣይቱን ሐውልት ከመመስረት ጀምሮ የራሱን አንድ ማዕከል የመመስረት ህልም ለረጅም ጊዜ ነበረን። እንደውም አንተ ከመጣህበት መስሪያ ቤት ውስጥ ቮይስ ኦፍ አሜሪካ በእውነት ለመናገር ከጎናችን ሳይለይ ሁሉ ጊዜ እያንዳንዷ ምንሰራትን ስራና ጥረት ለህዝብ በማድረስ በኩል ከፍተኛ አስተዋጽኦ ሲያደርጉልን ቆይተዋል። በዛ የተነሳ ሁልጊዜ ከመንግስት ጋር ጥያቄ ነበረን። በተለይም ብዙ ሰው የሚገምተው አሁን አገሬ መግባት ስለቻልኩ አሁን ያነሳነው ጥያቄ እየመሰለው ይሄዳል። ነገር ግን ከ15 እና 16 ዓመታት በፊት ለመንግስት ደብዳቤዎች ሁሉ ጽፈን ስለ ሐውልቱም ጥያቄ አንስተን በእናቶ አርከበ ጊዜ ከዛን ጊዜ ጀምሮ የነበረ ጥያቄ ነው። አሁን እንግዲህ ወቅቱ ፈቅዶ ሀገሬ መግባት ስጀምር ይህ ቦታ በጠየቅነው መሰረት በአዲስ አበባ ከተማ መስተዳደር ተፈቅዶልን የባህልና ቱሪዝም የቅርስ ክፍሉ ይህንን ቦታ ሊሰጠን ችሏል ማለት ነው እንጂ የረጅም ጊዜ ጥረትና እቅዳችን ነው።
ለምን ይህ ቦታ?
3-4 ምርጫ ሰጥተው ነበር እንደ ለመናገር። እኔ ግን አውቀዋለሁ ለምን። አንደኛ የመጀመሪያው የኢትዮጵያ ፋንፋር ሙዚቃ የተጀመረበት ቤት ነው። ከጠየቅኳቸው ቦታዎች አንዱ የማዕከላዊ ወይም የቀድሞ ክብር ዘበኛ ይባል የነበረ ቦታ በከያኒነቱ የሚታወቅ ቤት ስለሆነ ታሪካዊ ነው። እኔ ደግሞ የኪነ ጥበብ ሰው ነኝ። ወደ ኪነ ጥበብ ቤትነት ስለሆነ ማሸጋግረው እሱን ስፍራ ለመያዝ ነበር የመጀመሪያ እቅድና ህልሜ አድሶ ለመስራት። ነገር ግን እዛ ደግሞ አሁን ያለ የጦር ኃይልና የሰራዊት ክፍል አለ። በዛ የተነሳ አልተቻለም ወደኛ ለማሸጋገር። ስለዚህ ወደ 2-3 ቦታ እንድመርጥና እንድጠይቅ ወይም እንድመለከት ሲደረግ ይህን ቦታ ያው ከነፍሴ ጋር የተያያዙ ቦታዎችን ነው የምፈልገው። ኪነ ጥበብ የነበረበት የኢትዮጵያ አስተዳደርና ፍትህም የጀመረበት ቦታ ስለነበረ ለእኛ በጣም ከፍተኛ ታሪክ አለው ብለን ይህንን የመረጥ ነው።
ታሪካዊነቱ ከራሳቸው ከቤት ወደድ ኃይለ ጊዮርጊስ ወልደ ሚካኤል ማንነት ጋርም የተያያዘ ነው።
በዛ ላይ ቤት ወደድ ኃይለ ጊዮርጊስ ማለት የጣይቱን እህት ልጅ የተመኝን አግብተው ይኖሩ የነበሩ ሰው ናቸው። በኋላም ላይ መጨረሻ ላይ የእያሱን እህት ወይዘሮ ስህንን የንጉስ ሚካኤልን ልጅ አግብተው ይኖሩ የነበሩ ናቸው። ብዙዎቹ ታሪኮች ከዛ ውስጥ አይወጡም እና በጣም የተጣመሩ ታሪኮችም አሏቸው። ቢተወደድ ራሳቸው እና የብዙ ባለስልጣንና ኃላፊነትም አንጋፋ ነበሩ። የመጀመሪያው የፍርድ እንትን የውጭ ጉዳይ ሚኒስትር በከንቲባነትም እንደዛው እና ይሄ ቤት ከምነግርህ በላይ እና ፈንጉስ ቅጣው ፍርድ ይሰጡበት የነበረ የትናንቷ ብርቱካን መደቅሳ የእሰየን ፍርድ አልፈርድበትም ብላ ታሪካዊነቱ እጅግ ብዙ ነው እና
በጣሊያን ወረራ ጊዜም ቅስቀሳ ይደረግበት
የነበረ ቤት ነው። ዘመናዊ ሆኖ ፖሊስ የተመሰረተበት ቤት ነው። ምን ቁጡ የብዙ ነገር ጀማሪ ቤት ነው እና ውስጡ ደግሞ ገብተ ስታየው ታሪካዊነቱን የሰውየውን ብልህነት አስተዋይነት የምታይበት ነው። በዛ ላይ የአዲስ አበባ ከተማ መስተዳድር የቀረጥ ንግድና ታክስ ባልነበረበት ዘመን ሰውየው በራሳቸው በአዲስ አበባ በኩል የሚገቡና የሚወጡትን ቁጥጥር በማድረግ ታክስ ለገቢ ለሀገሪቷ እንዲመጣ ካደረጉትም የመጀመሪያው ሰው ናቸው እና ብዙ መጀመሪያነት አለው።
እንግዲህ ተረከባችሁት፣ ስራው ተጀመረ፣ ወደ ገቢ ማሰባሰቡን እንመጣለን። ግን ምንድን ነው የሚሆነው ሲያልቅ? አለቀ ስዕላዊ ነገር ስጭንስ?
አንደኛ ቅድም እንደገለጽኩት እጅግ በጣም የብዙ ብሔረሰቦች ሀገር ናት ስንል የጥበብ ስራቸው ነው። እኛ ጥበብ ስንል የሚመስለን ቲያትር፣ ዝግጅት፣ ዳንስ ብቻ ነው የሚመስለን። እሱ ብቻ ሳይሆን የእጅ ሙያቸውን የሚመለከተውን ከብራና ጽሁፍ ጀምሮ የኢትዮጵያ ተማሪዎች እየመጡ የሚማሩበት፣ የሚያውቁበት፣ የሚቀስሙበት የሸክላ ስራን ይሁን ሽመናን ይሁን ቃጫ ስራን ይሁን የሚማሩበት ቦታ፣ በተመሳሳይ ጊዜ የሀገር ውስጥም የውጭ ቱሪስቶችም መጥተው ደግሞ የሁሉም ክልሎች በአንድ ግቢ ውስጥ የሚመለከቱበት ቤትም ነው የሚሆነው። ከዛ በተረፈ በዘመናዊ መልኩ እናሳድሰዋለን ያልነውን ህንፃ ቀደም ሲል በመግለጫ ላይ እንደተናገርኩት የኢትዮጵያ የኪነ ጥበብ ባለሙያዎች በቁመናቸውም በህይወታቸው ተጎድተው ከሞቱም በኋላ ሲዘነጉ ነው የሚታየው። እነዛን ስራቸውን፣ አልባሳታቸውን፣ የሙዚቃ እቃቸውን፣ የተወኑባቸውን ስራዎችና ቁሳቁሶች ሳይቀር የሚያሳይ ዘመናዊ ሙዚየም መክፈት እንፈልጋለን። ቲያትር ቤት ያው ይኖረናል፣ የማይቀር ነገር ነው። የቲያትር ስልጠና፣ የሲኒማቶግራፊ ስልጠና፣ ስቱዲዮዎች፣ እዛ ላይ ደግሞ የሚዲያም ይሁን የጥበብ ሰው የጥሞና ሰዓት የሚያሳልፍበት ቦታ የለውም። ለራሱ የሪሰርች ፔፐር ልስራ ቢል፣ አንድ ነገር ጽፌ ላንብብ ቢል የለውም። እነዚህን አይነት ክፍሎችም የሚይዝበት ስቲል ለሙያተኛው ምን ልናደርግ እንችላለን የሚል በተመሳሳይ ጊዜ ግን ገቢም የሚያሰባስብ ቦታ እንዲሆን እንመኛለን። የውጭ አርቲስቶችን ቢመጡ ማናፍርበት ስራቸውን የሚያቀርቡበት የሚስተናገዱበት የሚያርፉበትም ጭምር እንዲሆን እንመኛለን። የጣይቱ ፊኝ ራሱ ይኖራል። ያ ደግሞ ባልትና ሙያን ሳይቀር እያሳየ ምግብ ስራውን እያቀመሰ እሱንም ደግሞ በትውልድ እንደዚሁ ውስጥ የምናሰርጽበት ትልቅ የባህል ቤት ነው ልናደርገው የፈለግነው።
ስፋቱ ምን ያህል ነው? ለግንዛቤ ያህል እንደ አድማጮች የተረከባችሁት ቦታ ስፋቱ ምን ያህል ነው?
በግምት እስከ 3000 ካሬ ሜትር ይደርሳል። ቀጥታ የካርታው እንትኑን ባላይም እስከ 3000 ካሬ ሜትር ይደርሳል። ሰፊ ቤት ነው።
ቀደም በጋዜጣዊ መግለጫው ላይ ስትናገሩ እንግዲህ በሚሊዮን የሚቆጠር 22 ሚሊዮን ገንዘብ ሊያስፈልግ እንደሚችል ይህን ስራ ለማከናወን ጠቅሳቸዋል ይመስለኛል። እሱን አረጋግጭልኝና በአጠቃላይ ምን ያህል ነው የሚያስፈልገው? ወጪው በምን ያህል ጊዜ ይሰበሰባል? ስራው መቼ ይጀመራል?
ይሄ እንግዲህ መጀመሪያ የገቢ ማሰባሰቢያችን ነው እንጂ በአንድ ጊዜ ያልቃል የሚል እምነት የለኝም፣ እንደምታውቀው ነው። ሁለተኛ ክልሎችም፣ ባህል ሚኒስቴርም፣ የከተማው አስተዳደርም ሁሉም ስራው ነው ይሄ ቤት። እኛ እኔ በተለይ በእኔ አንጋፋነትና በእኔ እድሜ የተሰራ ቤት ውስጥ አምጥተው ተረካቢ እስቲ ሙያሽን አሳትፊ ወይም ተሳተፊና አካፊ መባያ እድሜ ላይ ነኝ። ግን ያልተሰሩትንም ስራዎች መስራት ለማለተው ስለማልችል ነው ተረክበን እየሰራን ያለ ነው። የመጀመሪያ እቅድና ጨረታው ላይ በወጣበት ጊዜ የከተማው አስተዳደር ባወጣበት ሰዓት ወደ 22 ሚሊዮን ብር ነው የተገመተው። አሁን ግን የኛ ባለሙያ
አጠቃላይ ስራውን ለማጠናቀቅ ማለት ነው
የቅርሱን ቤት አቶ ፋሲል ግን እስከ 15 ሚሊዮን በሚገመት ዋጋ ሊያጠናቅቀውና የአንድ አመት ጊዜ ሊፈጅ እንደሚችል በግምት ነግሮናል።
እነዛን ሁሉ ነገሮች አካቶ ቀደም ሲል የጠቀሻቸው ነገሮች ሁሉ አካቶ ማለት ነው
አካተተ። ይሄኛው የዘመናዊ ክፍል ፍርድ ቤቱ የነበረበት ዘመናዊ ፍርድ ቤቶች ነበሩ። ያንን ክፍል በሚመለከት እስከ 50 ሚሊዮን ብር ድረስ ሊሄድ ይችላል እና እንደ በፌስ እንከፍለዋለን ብለን ነው ባለው ነገር ላይ ጀምረን ይሄንን ቅርሱን የሚያምንሰጠው ቅርሱ ከተሰራ በኋላ እነዛን ቤቶች ባሉበትም አድሶ ስራ የማስጀመር ቀጥሎ ደግሞ ወደ ዘመናዊ ህንፃነት የመለወጥ እቅድ አለን እና ሰፊ ነው ወጪ።
እዚህ ላይ እንደው ግልጽ ለማድረግ ሰውም የበኩሉን ማድረግ እንዲችል ለማድረግ ያህል አሁን 22 ሚሊዮን 15 ሚሊዮን የተባላለ በኋላ 50 ሚሊዮን ተብሎም የተገለጻልና ቅድም የገለሻቸው ነገሮች በሙሉ ኖረውት የተዋጣለት እንዲሆን አጠቃላይ ግምታችሁ ስንት ነው? በዚህ ያህል ገንዘብ ያልቃል የሚለው
እስከ 65 ሚሊዮን ብር የሚያልቅ ይመስለኛል። ነገር ግን 5 ብርም ትንሽ አይደለም ለኛ ለሚያግዘን ሰው። ምክንያቱም እኔ የድርሻዬን ለዚህ ትውልድ አብርክቻለሁ፣ እኔ የድርሻዬን ለዚህ የባህል ቤት አብርክቻለሁ። ቅድም እንዳልኩት በሙያ እንደናንተ ያለ ሰው መገፋፋት አለበት። በየጊዜው ይሄ ቅስቀሳዎች መቀጠል አለባቸው። ሀገሬ ስመለስ ያላየሁት ነገር ቢኖር የጥበብ ቤት የባህል ቤት ዳብሮና አድጎ በልጽጎ አላየሁም። እኔ በየክፍለ ሀገሩም ሲሄድ ዶሮ በልጅነቴ የሰራሁባቸው ሲኒማ ቤቶችና ቲያትር ቤቶች ላይ ነው ቆሞ ያየሁት።
እንዳሉ ናቸው።
አዲስ ነገር አላየሁም። ያ ማለት ህብረተሰቡ ላይ ልንሰራ የሚገባውን ያስተሳሰብ ለውጥም አልሰራንም። ብዙ መስራት ያለብን ነገር አለ፣ ይጠበቅብናል። ባለሙያዎችም በግላቸው ከመፍጨርጠርና ከመድከም በስተቀር እንደነዚህ አይነት ተቋማት ብዙ የሉም እና ይሄ የመጀመሪያው ነውና በተለይ ባለሀብቱ ራሱ በሌሎች ነገሮች ላይ ብዙ ሲያወጣ ኖሯል። ይህን ግን ተመልክተው ታያቁም። ይሄ ዘርፍ አልታየም። የመንግስት አካላት የሚመለከታቸውን ቀደም ሲል እንዳልኩት እንደ ባህል ሚኒስቴር፣ የከተማው አስተዳደር፣ ሌሎችም ይመለከተናል የሚሉ የባህልና የቱሪዝም የቅርስ ቢሮዎች ደግፈውን አብረን መስራት ያለብን ቤት ነው። ምክንያቱም እኛ ባናረገው የግዴታቸው ነበረ ይሄንን አድሶ የመመለስና እኛ በጣም ትልቅ ራዕይ ያለው ቤቱ፣ በጣም ትልቅ ታሪክ ያለው ቤቱ ያንን ነገር ለህዝብ ለማስተላለፍ ለትውልድ ለማስተላለፍ ህልም ነው እንጂ ይዘን የመጣ ነው አቅም የለንም። እና አሁን ባለ ንብረቶች እኔ የቤቱን ቆርቆሮ ሙሉ እሸፍናለሁ ሊለን ይችላል። እንጨቱን፣ መስታወቱን፣ አሸዋውን እኔ እችላለሁ ሊለን ይችላል። እና በጥሬ እንትንም ቢሆን ኢንካይንድ የምንቀበለው ነው። ሀሳብም ካለ ደግሞ ይሄ በዚህ ቢደረግ ይሄን ይሸፍናል የሚል ካለ እንቀበላለን።
በአይነትም በገንዘብም ትቀበላለን?
በአይነትም በገንዘብም። የባንክ አካውንት እዚህም ተከፍቷል። ድርጅቱም ህጋዊ ሆኖ ተመዝግቧል። ከዛ ሌላ ደግሞ ጎፈንድሚ አለን። ይህንን እየተከታተለ እንግዲህ ህዝቡ እንዲረ ዳን እንዲያግዘን ነው። እኔ ደግሞ ለረጅም ዘመን አይዞሽ ሲለኝ የነበረው ህብረተሰብ እስቲ እንግዲህ እጅህ ከምን እላለሁ።
የእቴጌ ጣይቱ ባህል ማዕከል መሰረቱ መሰረቱን አሜሪካ አድርገው ነው ሲንቀሳቀስ የቆየው? ወደ ኢትዮጵያ ተዛወረ? መሰረቱን ኢትዮጵያ አድርጎ መንቀሳቀስ ጀመረ ማለት እንችላለን? አሁን እንደዚህ መነሻ አድርገን አለምጻይ
ኢትዮጵያም ይንቀሳቀሳል፣ አሜሪካን ሀገርም አይቀርም። ለምን አሜሪካን ሀገር ብዙ ልጆች አሉ፣ የአይደንቲቲ ክራይሲስ እንዳይደርስባቸው ምንሳሳላቸው፣ አገራቸው፣ ቋንቋቸው፣ ታሪካቸው የሚያኮራቸው ቀና ብለው እንዲሄዱ ያደረግንበት መንገድ ነውና ያንን አንተውም። ከዛ ሌላ ቀደም ሲል እንደገለጽኩት ወደ 17 ከተሞች ነው ጣይቱ ማዕከልን መስርተን፣ አንዳንዱ ስማቸው በሌላ ነው። እንደ አውስትራሊያ አይነት ከተማው ግን ቀጥታ ጣይቱ ማዕከል በማለት ነው የሚቀጥለው። ካናዳ አለ፣ አትላንታ አለ፣ በየቦታው የጥበብ ድርጅቶች ፍሎሽ አድርገው በጣም እየበዙ ነው። ያስፈልገናል ደግሞ ያ። ለምን በስደት ዓለም ለሚኖረው ኢትዮጵያዊው የማንነቱ ጥያቄ ጋራ የተገናዘበና የተገናኘ ነገር ነው። ስለዚህ አውሮፓም ሌላም ቦታም መስፋፋትና ማስተላለፍ ያለብንን ነገሮች መርዳት አለብን። ግን እኛ አገራችን ከመግባታችንም በፊት ደራሲያንንና ተዋንያንን እኛ ተከልክለን አገራችን አንግባ እንጂ የገጣሚያን ምሽት ነበረን ኢትዮጵያ ውስጥ ጣይቱ በኢትዮጵያ የሚል ተዋንያኑን ውጭ ወስደን ቱር እያደረግን ቲያትር እንሰራ ነበር። ወጣት ጸሐፊያንን እየጋበዝን እናስተናግድ ነበር። እና ብዙ ነገር ማለት አልተለየንም ነበር፣ ቁርኝት ነበረን። እና ዛሬ እርግጥ እንደ ማዕከል አድጎ ደግሞ ሲሰራ ብዙ ሰፊ ስራዎችን ይሰራል ብዬ
ሁለቱም ጋስባለት ነው። አዎ አንጋፋ አርቲስት አለም ፀሐይ ወዳጆ፣ እንግዲህ ጥረታችሁ ፍሬ አፍርቶ እንደምናይ ተስፋ አደርጋለሁ። በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ እስክንድር። እኔም በጣም አመሰግናለሁ
እስክንድርንና እንግዳውን አርቲስት አለም ፀሐይ ወዳጆን እናመሰግናለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች አለን አብረናችሁ እያመሸን ያለነው አስተናጋጃችሁ ቆንጂት ታዬና ፕሮግራሙን እየመራልን የሚገኘው ንጉሱ ታምሬ ነን። አሁን ወደ ባህር ዳር እናቀናለን። በግብርናና በኢንዱስትሪ ምርቶች ላይ የተከሰተው የተጋነነ የዋጋ ጭማሪ ሕይወታቸውን እንዳከበደባቸው የባህር ዳር ነዋሪዎች እየተናገሩ ነው። የዋጋው ጭማሪ ሰበብ ከሆኑት መካከል ምርትን ሆነ ብለው አከማችተው የሚያግቱ ነጋዴዎች፣ ህገወጥ መንገድ የሚንቀሳቀሱ ደላላዎች በዋናነት ተጠቃሽ መሆናቸውን በአማራ ክልል ንግድ ቢሮ የህዝብ ግንኙነት ኃላፊ ይናገራሉ። መንግስት በቅርቡ ብርቱ እርምጃ ይወስዳል ብለዋል። ገበያውን በበላይነት በሚመሩ ታላላቅ ድርጅቶች ላይ ከፍተኛ ቁጥጥር በማድረግ መንግስት የአቅርቦቱን ማነስ ማቃለል እንደሚገባው የንግድ እና ምጣኔ ሀብት ባለሙያው ዶክተር ጸጋ ጥበቡ መክረው፣ የውጭ ምንዛሪ እጥረትም ለዋጋ መጨመር እንደ መነሻ ምክንያት መሆኑን መንግስት ተረድቶ የውጭ ምንዛሪ የሚጠይቁ ምርቶችን ሀገር ውስጥ ለማምረት ጥረት መደረግ እንዳለበት አሳስበዋል። አስቴር ምስጋናው ዝርዝሩን ይዛለች።
በተፈጠረው የዋጋ ጭማሪ አባታቸውን በሞት ያጡ 3 ልጆችን የቀን ስራ በመስራት ማስተዳደር አልቻልኩም ያሉት በባህር ዳር ከተማ የሚኖሩት ወይዘሮ አንጓች እንግዳው ናቸው። በአሁኑ ወቅት የቀን ስራ በመጥፋቱ በሳምንት ከአንድ ወይም ከሁለት ቀን በላይ ስራ አግኝተው እንደማይሰሩ ተናግረው በሰሩት ቀን በሚያገኙት ውብ ኑሯቸውን ለመምራት እንዳቃታቸው ተናግረዋል።
እንደምታየው ሲሚንቶም ተወደደ፣ ፌሮም ስሚንቶም ተወደደ ተባለ። ያው በቀን ስራ ነበር የምኖረው። የቀን ስራውን ዘንዶ እየጠፋ ስለሆነ ቤት ክራይም ወበር ሆነብን። በጣም ኑሮ ከብዷል። ብቻዬን ማሳድጋቸው አባት የላቸውም። ያ ስለሆነ በጣም ከብዶኝ ነው ያለ። አሁን ድሮ በ25 ብርም እያለ እየሰራሁኝ ኑሮ ደህና ነበር። ሁሉ ነገር እርካሽ ነው የነበር። አሁን ያው 200 ብር ይከፈለኛል። ግን ያ 200 ብር ምን ዋጋ ይሆንም። እንደገና ስራ የለም። ከወር ሳምንት ነው ብሰራ እዛ በላይ ስራ የለም። እንደገና የቤት ክራይ በጣም ጨምሯል። ስለዚህ እንዲያ ስለሆነ ልጅ ማስተማር አልቻለ። እንኳን ለማስተማር ለቤት አስፌዛ ራሱ ማሟላት አልቻለ።
ሸቀጦች
ራሱ የወጥ እህል በጣም አበደ፣ ጤፍ አበደ በጣም። ዛሬ ዘይት በቃ ከስንት አንዱ ነው እንጂ ባዶ ነው የምንበለው። ዘይት የለም፣ ሁሉም ነገር ተወደብናል። መንግስት በጣም አስተያየት አላረግልን።
የኑሮ ውድነቱ በዚህ ከቀጠለ የከፋ ሁኔታ ውስጥ ያስገባል ያሉት ወይዘሮ አንጓች መንግስት ዝም ብሎ ማየት የለበትም፣ ድሃውም መኖር አቅቶታል፣ መፍትሄ ይፈልጋል ብለዋል። ጫማ ጠርጋ ትምህርቷን እየተከታተለች ህይወቷን እየመራች ቢሆንም በኑሮ ውድነቱ አሁን ላይ መቸገሯን የገለጸችው ደግሞ ወጣት ረዴት ይታየው ናት።
አንደኛ ጤፍ፣ ሁለተኛ በርበሬ፣ ዘይት፣ እነዚህ የመሳሰሉ ነገሮች በጣም ተወደዋል። ዘይትና በርበሬ እና ጤፍ በተለይ በጣም ተወዷል። ዳቦ ራሱ 3 ብር ነው። አሁን 2 ብር የነበረው 3 ብር ሆኗል። እንግዲህ በዚህ አይነት እንዴት እንደምንወጣው እግዚአብሔር አምላክ እንግዲህ እንግዲህ ከነዳጅ ጀምሮ ትራንስፖርት ነው። ከዛ ቀጥሎ ደግሞ የምግብ አገልግሎት፣ ያልባሳት ሁሉ ነገር ጨምሯል። እሱ ቢስተካከል ብዬ አስባለሁ። በየእንትኑ የገበያ ተመን ቢወጣና ስርዓት አስከባሪ በየነጋዴው እንትን ማለት ቢያስተካክለው ብዬ አስባለሁ።
በንግድ ስራ የተሰማሩት አቶ ኃይሉ ምስጋና በበኩላቸው መንግስት ቁጥጥርና ክትትል በማድረግ እርምጃ እየወሰደ ያለው በአነስተኛ ቸርቻሪ ነጋዴ ላይ ነው። ነገር ግን የገበያውን ዋጋ ተመን በሚችሉት ታላላቅ ነጋዴዎች ላይ ይህ ነው የሚባል እርምጃ እየተወሰደ አለመሆኑን አመልክተዋል። ችግሩን ከምንጩ ማድረቅ እንደሚገባም ጠቁመዋል።
ምሳሌ ላንሳ። በመንግስት ህጋዊ የባንክ ምንዛሬ $30,000 ይዞ ሄደ አስመጭ በኮንትሮባንድ $30,000 ይዞ ይሄዳል። ድምር የ60,000 ብር ዋጋ ነው ይዞ የሚመጣው በንግድ ደረጃ። ይህን ያመጣና ምንድን ነው የሚያደርገው? ምክንያቱም የሌባ ዘመን ነው። የ60,000 የተገዛን ማቴሪያል $30,000 ገዝቼዋለሁ ብሎ የሚያመጣው ይህን ለማግኘት ለማትረፍ ምን ያደርጋል? በቤቱ መጋዘን ይደብቃል። አንዳንዲት እያደረገ ያን ገንዘብ ለማትረፍ አየን ለማልቋል እኮ ዶላር ስለሌለ እኮ ነው እየተባለ ማህበረሰቡ ወደ ከፋ ችግር እየደረሰ ነው ያለው። መንግስት የገበያ ማረጋጋትን ለመውሰድ አቅምም ፍላጎትም የለውም። ይህ ልንወስድ ይገባል። ለምሳሌ ገቢዎችን ውሰድና እየዞረ ሱቆችን ማሸግ ጀምሮ ነበር። እነማንን? ከትልቅ ከተረክበው እቺ የሚቸረችሉ ሰዎችን 5 ብር 10 ብር የሚያገኙ ሰዎችን ነበር። ለምሳሌ ንውሰድ። ባለፈው ዘይትን 400 ምናምን የገዛን ድሃ ነጋዴ በ380 መሸጥ አለብህ ተባለ። እየከሰረ ሸጠ። ይሄ አሳዛኝ ተግባር ነው። ስለዚህ ምን ማድረግ ነው? ከምንጩ ነው ይህን ነገር ገበያ ክትትሉ ማድረግ የሚገባው መንግስት። ሁለተኛው ጎን ለጎን ማቅረብ ያስፈልገዋል።
የአብክመ ንግድ ገበያ ልማት ቢሮ የህዝብ ግንኙነት ኃላፊ አቶ አቢታ ገበያው በበኩላቸው የኑሮ ውድነቱ ሊደበቅ በማይችል ሁኔታ በግብርናና በኢንዱስትሪ ምርቶች ላይ ከፍተኛ ጭማሪ አሳይቷል። የዋጋ ጭማሪውም ሰው ሰራሽና የተፈጥሮ ባህሪ ያለው መሆኑን ጠቅሰው በተለይ ሰው ሰራሽ የዋጋ ጭማሪ ድንገት የሚከሰትና ሆን ተብሎ የሚጨመር መሆኑን ገልጸዋል። አሁን ለታየው የዋጋ ጭማሪ ምርትን ሆን ብለው የሚከዝኑ ነጋዴዎች፣ በህገ ወጥ መንገድ የሚንቀሳቀሱ ደላላዎች በዋናነት ተጠቃሽ መሆናቸውን ጠቅሰው ችግሩን ለመከላከል ክትትልና ቁጥጥር በማድረግ በርካታ ነጋዴዎች ሱቃቸውን እንዲታሸግ በህግ እንዲጠየቁና ፈቃዳቸው እንዲነጠቅ ሆኗል ብለዋል። ነገር ግን ችግሩ በዚህ እንደማይፈታ ማረጋገጥ መቻሉን ጠቅሰው ከዚህ በተጨማሪም የምርት እጥረት አቅርቦትን በዋናነት መፍታት እንደሚያስፈልግም አብራርተዋል።
ባለፈው አመት ጀምሮ በዚህ በጀት አመትም በርከት ያሉ የንግዱ ማህበረሰብ ሊቀጡ ተችለዋል። በእኛ ያለው የክትትልና የቁጥጥር አግባብ ማለት ነው። ግን ይሄ የክትትልና የቁጥጥር አግባብ ችግሩን ሊፈታው ይችላል የሚለው ነገር ስናየው ግን ይሄ ችግሩን ሊፈታው ይችላል። አሁን የገበያውን ያለውን መረበሽ ያለውን የገበያ ዋጋ መጨመር ሊፈታ የሚችለው የአቅርቦት ጉዳይ ነው። ስለዚህ አቅርቦት በጣም ወሳኝ። ይህን ለማድረግ እንግዲህ እንደኛ ቢሮ ያደረግነው ነገሮች አሉ፣ ጥናቱን አካሄደናል። ነገር ግን ያልናቸው ምንድነው በሸማቾች የህብረት ስራ ማህበር በዩኒኖች አማካኝነት ምርት ካለበት ወደ ሌለበት አካባቢ የገበያን የማረጋጋት ስራ እንዲሰሩ ባለፈው በጀትም ለክልሉ ምክር ቤት አቅርበን የሪቮልቪንግ ፈንድ እንዲፈቀድ ለማድረግ ሙከራ ተደርጎ የሸማቾች በተለይ በከተሞች አካባቢ ይሄ ተጠናክሮ እንዲሰራ ለማድረግ ጥረት ተደርጎ ወደ 60.5 ሚሊዮን ብር እስካሁን ባለው በዚህ ለስድስት ወር በጀት አፈጻጸማችን የሪቮልቪንግ ፈንድ ምርት የማቅረብ ስራ በዛው ልክ የተለያዩ ምርቶች ጤፍም፣ በቆሎም የተለያዩ ነገሮችን ለማቅረብ ጥረት የተደረገበት ሁኔታዎች አሉ። ይህም አድርገን ችግሩን የፈታው አይደለም።
በተወሰኑ የግብርና ምርቶች ላይ ቋሚ የዋጋ ተመን እንዲወጣ መደረጉን ጠቅሰው ህብረተሰቡም በህግ ወጥ መንገድ ምርት የሚከዝኑ ህገ ወጦችን በማጋለጥ የበኩሉን ድርሻ ሊወጣ እንደሚገባ አሳስበዋል። በአማራ ክልል ገንዘብና ኢኮኖሚ ልማት ትብብር ቢሮ ምክትል ቢሮ ኃላፊና የምጣኔ ሀብት ባለሙያው ዶክተር ጸጋ ጥባቡ በበኩላቸው የፍላጎትና አቅርቦት አለመጣጣም ሲፈጠር የዋጋ ጭማሪ ይከሰታል። በሀገሪቱ የተከሰተው የዋጋ ንረትም የፍጆታ ምርቶች አቅርቦት ከተጠቃሚው ፍላጎት ጋር ባለመጣጣም የተከሰተ ነው ብለዋል። በተለይም ለሰብል ልማት የሚውል መሬት ለባህር ዛፍና መሰል ልማት መዋል የምርታማነት መጠን እንዲቀንስ ያደርጋል። በተለያዩ አካባቢዎች አምራቾች የነበሩ አባወራዎች በወቅታዊ ምክንያት መፈናቀልና ከማምረት ውጭ መሆናቸው በሀገሪቱ እየተካሄደ የህግ ማስከበር እርምጃም ተጽዕኖ እንዳለው ገልጸዋል። በተለይ በሀገር ውስጥ ማምረት እየተቻለ ከውጭ ሀገራት የሚገቡ ምርቶች መበራከትና የውጭ ምንዛሬ እጥረት ለዋጋ መጨመር እንደ መነሻ ምክንያት መሆኑንም አብራርተዋል። ገበያው እየተመራ ያለው በትንሽ አቅራቢዎች በአሻጥር ጭምር ለብዙ ተጠቃሚዎች እየቀረበ በመሆኑ አቅራቢዎቹ እንደፈለጉ የገበያውን ዋጋ ለመጨመር አስችሏቸዋል ብለዋል። በመሆኑም መንግስት ከውጭ የሚገቡ ምርቶችን ለመቀነስ በሀገር ውስጥ የሚመረቱና እንደ ስንዴና ሌሎችንም ማምረት ያቅርቡት እጥረቱን መፍታት እንደሚገባ ገልጸዋል።
በዚህ በነጻ ገበያ ውስጥ ብዙ ሻጭ ብዙ ገዢ አለ፣ ሸማች አለ። እኛ ግን ጥቂት አቅራቢዎች ነው ያሉ፣ ብዙ ሸማች ነው ያለባቸው ማለት ነው። ይሄ ነው ሁለተኛ። እንግዲህ ያላደገ ሀገር ያደገውን በእርግጥ ከዚህ ነጻ ይሆን አይደለም። ያላደገ ሀገር በተለይ ደግሞ ከመንግስት ከፍተኛ ክትትል ነጻ ሊሆን አይችልም። መንግስት በተለያዩ ጉዳዮች ተወጥሮ ሊሆን ይችላል። ግን እነዚህ ትላልቅ ካምፓኒዎች ምንድን እየሰሩ ነው ብሎ ማየት መፈተሽ ይኖርበታል።
የኑሮ ውድነቱ በተለይም የነዳጅ ዋጋ መጨመር ጋር ተያይዞ ከጊዜ ወደ ጊዜ እየተባባሰ እንደመጣም ተመላክቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች፣ የዛሬ ምሽት ፕሮግራማችን በዚሁ ተጠናቋል። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ንጉሶ ታምሬ ነው። አብራችሁን ስላመሻችሁ እናመሰግናለን። ነገ እሁድ እስከምንገናኝ